ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 29 2016 ዓ.ም ምረት ዝግጅታችን ጀመረ። የመንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂውማን ራይትስ ዎች አስታወቀ።
እርግጥ ነው ግጭቱና መንግስት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል።
የሰማችኋቸው የድርጅቱ የአፍሪካ ምክትል ዳይሬክተር ላትሺያ ባድርን ነው። በኋላ ላይ ይህን የተመለከተ ዝግጅት ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ፕሮግራም በመምራት አብራችሁ ማመሻው አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.bionis.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እንጋብዛለን። አሁን ሰዓቱ ዮሐና እና ያለም ዜና ነው።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በፖለቲካዊ ህይወት 5 አስርተ ዓመታትን ያሳለፉትና በድጋሚ ምርጫ ዘመቻ ጫፍ ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ተቀናቃኛቸው የቀድሞውን ፕሬዚደንት ዶናልድ ትራምፕን አሸንፈው ሀገሪቱን ለተጨማሪ 4 ዓመታት ለመምራት የሚያበቃ ስዕለ አእምሮና የአካል ብርታት እንዳላቸው ተናገሩ። ባይደን ከኤቢሲ ቴሌቪዥን ጣቢያ ጋዜጠኛ ጆርጅ ስቴፋኖ ጳውሎስ ጋር በነበራቸውና ትናንት አርብ በመላ ሀገሪቱ በተላለፈ ቃለ መጠይቅ ላይ ነው ንግግራቸው የተሰማው። ለስራው በእጅጉ ብቁ የሆንኩ ሰው ነኝ፣ ነገሮችን መከወን እችልበታለሁ ያሉት ባይደን ቀደም ብሎ የመካከለኛው ምዕራብ አሜሪካ የምርጫው ድማ በሆነችው ዊስኮንሲን በተካሄደ 300 ያክል ደጋፊዎቻቸው በተገኙበት የድጋፍ ሰልፍ ላይ በምርጫው እንደሚቆዩ ማረጋገጫ ሰጥተዋል። አንዳንድ ዲሞክራት ህግ አውጪዎች በግል አንዳንዴም በይፋ የ81 ዓመቱ ባይደን ለቀጣይ 4 ዓመታት ሀገሪቱን ማስተዳደር ይቅርና 4 ወራት ከቀሩት የምርጫ ቀን በፊት ትራምፕን ለመገዳደር የሚያበቃ የአእምሮና የአካል ብቃት ስለመያዛቸው ያላቸውን ጥርጣሬ ሲገልጹ ቆይተዋል። ባይደን ግን ለጋዜጠኛው የሁሉ ባለቤት ጌታ ወርዶ ጆ ሆይ ከውድድሩ ጣ ቢለኝ ኑሮ ከውድድሩ ወጣ ነበረ፣ እስካሁን ግን አልወረደም ሲሉ መልሰዋል። ባይደን ከሳምንት በፊት ከትራምፕ ጋር ክርክር ባደረጉበት ወቅት በግራ መጋባት ውስጥ ነው አንዳንዴም ንግግራቸውን ድንገት ሲያቆሙ መታየታቸውን ተከትለው በዲሞክራቶች ዘንድ የባይደን የስልጣን ጊዜ ወደ ማብቂያው እየተቃረበ ነው የሚል ስጋት ጨምረዋል። ባይደን ግን በክርክሩ ምሽት በጉንፋን ምክንያት ተዳክመውና መልካም ስሜት ውስጥ እንዳልነበሩ በመጥቀስ ለደካማ ብቃታቸው ተጠያቂ ራሳቸው መሆናቸውን ተናግረዋል። ባይደን በትናንት ምሽቱ ቃለ ምልልስ ወቅት ንቁ ከመሆናቸው በተጨማሪ የጋዜጠኛውን ጥያቄ ካለማመንታት ሲመልሱ አምሽተዋል። አዲስ የተመረጡት የብሪታንያ ጠቅላይ ሚኒስትር ኬሲ ስታርመር የሌበር ፓርቲያቸው በከፍተኛ ድምፅ በማሸነፍ የወግ አጥባቂው ፓርቲ የ14 ዓመታት የበላይነትን በቋጨ ማግስት የመጀመሪያ ሙሉ ቀን ኃላፊነታቸውን የካቢኔያቸውን ስብሰባ በመምራት ጀምረዋል። አዲስ ጠቅላይ ሚኒስትርነታቸው በንጉሱ ቻርልስ 3ኛ ከተረጋገጠና ሰንደቅ ዓላማ ባነገበው ህዝብና የሌበር ፓርቲ ለውጥ አቀንቃኞች ሆታ እንኳን ደህና መጣችሁ አቀባበል የተደረገላቸው ስታርመር የለውጥ ስራ በአስቸኳይ ይጀምራል ብለዋል። ብሪታንያን ዳግም በመገንባት ረገድ ጥርጣሬ ሊኖር እንደማይገባ አማክለዋል። በጠቅላይ ሚኒስትርነት የመጀመሪያ ንግግራቸው በመንግስታቸው 5 ቁልፍ ተልእኮች ዙሪያ አጽንኦት የሰጡት የ61 ዓመቱ ስታርመር መንግስታዊውን የብሔራዊ ጤና አገልግሎት መልሶ ለማቋቋም፣ ደህንነታቸው የተጠበቀ ድንበሮችና ጎዳናዎችን ለማረጋገጥ ቃል ገብተዋል። አዲሱ መንግስታቸው የተቀዛቀዘ ኢኮኖሚ፣ ደካማ የህዝብ አገልግሎትና ለዓመታት በቆየው የኑሮ ውድነት የተንገላቱ ቤተሰቦች ጉዳይ ከባድ ፈተና እንደሚሆንበት ተነግረዋል። ሀገርን መለወጥ ቀላል አለመሆኑን ከዓለም ወቅታዊ ሁኔታ ጋር በማዛመድ የተናገሩት ስታርመር ጊዜ የሚወስድ መሆኑን ጠቁመዋል። ይብን እያለ የዓለም ሀገራት መሪዎች እንኳን ደስ አለዎት መልእክታቸውን ማድረስ ይዘዋል። ስታርመር ከዩኤስ ፕሬዚደንት ጆ ባይደን ጋር በስልክ በተናገሩበት ወቅት በዩናይትድ ኪንግደምና በዩናይትድ ስቴትስ መካከል ስላለው ልዩ ግንኙነት ያላቸውን የጋራ ቁርጠኝነትና ለበለጠ ኢኮኖሚያዊ እድገት ያላቸውን የተጣጣመ ፍላጎት ተወያይተዋል ሲል ከለንደን የወጣው መግለጫ አመላክቷል። በጋዛ ጦርነትን ለማስቆም ያለመ ስምምነት የመጀመሪያ ምዕራፍ ከተጠናቀቀ ከ16 ቀናት በኋላ ሐማስ ወታደሮችና ወንዶችን ጨምሮ የእስራኤል ታጋሾችን በሚለቅበት ሁኔታ ዙሪያ ንግግር ለመጀመር የአሜሪካን ሐሳብ መቀበሉን ከፍተኛ ሐማስ ምንጭን ጠቅሰው ሮይተርስ በዛሬው ዕለት ዘግቧል። ታጣቂው እስላማዊ ቡድን እስራኤል ከፊርማ በፊት አስቀድማ ተኩስ ለማቆም ማረጋገጫ ተስጥ የሚለውን ቅድመ ሁኔታውን ያነሳ ሲሆን በመጀመሪያው ምዕራፍ 6 ሳምንታት ውስጥ ለውጤት ይበቃ ዘንድ ድርድሮችን መፍቀዱን ማንነታቸውን በሚስጥር እንዲያዝ የጠየቁት የሮይተርሱ ምንጭ ተናግረዋል። ዓለም አቀፍ የሽምግልና የሰላም ጥረቶች ቅርብ ያላቸው የፍልስጤም ባለስልጣናት ሐሳቡ በእስራኤል ተቀባይነት ካገኘ ወደ ስምምነት ማዕቀፍ ሊያመራ እንደሚችልና በእስራኤልና በሐማስ መካከል በጋዛ ለ9 ወራት የቆየውን ጦርነት ሊያስቆም እንደሚችል ተናግረዋል። አንድ ስማቸው እንዳይገለጽ የፈለጉ የእስራኤል ተደራዳሪ ቡድን ምንጭ አሁን ስምምነት ላይ ለመድረስ የሚያስችል እድል እንዳለ ተናግረዋል። ይህ በጋዛ ለ9 ወራት በዘለቀው ጦርነት ወቅት ከታዩ አቋሞች በእጅጉ የተለየ ሆኗል። እስራኤል በሐማስ የተቀመጡ ቅድመ ሁኔታዎች ተቀባይነት እንደሌላቸው ስትገልጽ ቆይታለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቃል አቀባይ ዛሬ ቅዳሜ አስተያየት እንዲሰጡ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። አርብ ዕለት ጽህፈት ቤታቸው በሚቀጥለው ሳምንት ንግግሮች እንደሚቀጥል ገልጾ አሁንም በሁለቱ ወገኖች መካከል ክፍተቶች እንዳሉ አጽንኦት ሰጥተዋል። ሐማስ በደቡብ እስራኤል ከተሞች ላይ ጥቅምት 7 ቀን ጥቃት ካደረሰ በኋላና የእስራኤል ባለስልጣን አሃዞች መሰረት 1200 ሰዎችን ከገደለ 250 ያህሉን ባገተ ማግስት በቀሰቀሰው ግጭት የጋዛ የጤና ባለስልጣናት እንደሚገልጹት እስካሁን ከ38000 በላይ ፍልስጤማውያን ሕይወት ተቀጥፈዋል። በስተመጨረሻም ስፖርት። በጀርመን አዘጋጅነት እየተካሄደ በሚገኘው የአውሮፓ እግር ኳስ ዋንጫ የሩብ ፍጻሜ ጨዋታዎች በትናንትናው ዕለት ቀጥለዋል። ትናንት በተደረጉ ጨዋታዎች ስፔን አዘጋጇን ሀገር ጀርመንን 2-1 በመርታት ወደ ግማሽ ፍጻሜው አልፋለች። ስፔንን ለአሸናፊነት ያበቁ ግቦችን ዳኒ አልሞና ማይክል ሜሬኖ ሲያስቆጥሩ ለጀርመን ብቸኛዋን ግብ ፍሎሪያን ዌርዝ አስቆጥረዋል። በመቀጠል የተገናኙት የፖርቹጋልና የፈረንሳይ ቡድኖች ነበሩ። በመደበኛና ተጨማሪ ሰዓት ባዶ ለባዶ አቻ የተለያዩት ቡድኖች በመለያ ምቶች እጣ ፈንታቸውን ወስነዋል። ፈረንሳይ አሸናፊ ሆናለች። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የቅዳሜ ምሽት መሰናዶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኔ 29 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ የመጀመሪያ ዝግጅት እንለፍ። የመጀመሪያው ቅንብራችን ሂዩማን ራይትስ ዎች ያወጣው ነው ሪፖርት ይመለከታል። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ባለው ግጭት በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ረቡዕ ዕለት ይፋ የሆነው ሂዩማን ራይትስ ዎች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዳይሬክተር ላቲሻ ባድር የኢትዮጵያ ኃይሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ባልደረባችን እንግዶ ወልዴ የሪፖርቱን ይዘት ተመልክቶና የድርጅቱን ኃላፊ አነጋግሮ ባለፈው ረቡዕ አጭር ጥንቅር ወደ እናንተ አድርሶ ነበር። ዛሬ ደግሞ ሙሉ ዘገባው እንደሚከተለው ይቀርባል።
የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች ይፋ ባደረገው ሪፖርቱ ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል በሚገኙ ቢያንስ 13 ከተሞች በፌዴራል ኃይሎች እና በፋኖ ታጣቂ ቡድኖች መካከል በቀጠለው ግጭት በሕክምና መስጫ ተቋማትና በሰራተኞቻቸው እንዲሁም በታካሚዎችና በመጓጓዣ አገልግሎቶች ላይ በኢትዮጵያ የጸጥታ ኃይሎችና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን አትቷል። ወታደር የሚሞት ከሆነ ኃላፊነቱን ተወስዳላችሁ በሚል ርዕስ በ66 ገጾች የተቀናበረው ይኸው የሂዩማን ራይትስ ዎች ሪፖርት ካለፈው ነሐሴ 2015 ዓ.ም ጀምሮ በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውን አመልክቷል። የኢትዮጵያ ዓለም አቀፍ አጋሮች ተጠያቂነት እንዲኖርና በጤና አገልግሎቶች ላይ የሚደርሰው ጥቃት እንዲቆም እንዲሁም በአገሪቱ ሰብአዊ መብት ክፍተቶች ያሉበትን ሁኔታ እንዲመረምሩ ጥሪ አድርጓል። የኢትዮጵያ የፌደራል ኃይሎች አንዳችም ተጠያቂነት በሌለው የተለመደ በሚመስል ሁኔታ የሲቪሎችን ደህንነት ችላ በማለት ለሰዎች እጅግ አስፈላጊ የሆነውን የጤና አገልግሎት የሚሰጡ ተቋማትን አጥቅተዋል ሲሉ የሂማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባደር መናገራቸውን ሪፖርቱ ተቀሷል። የድርጅቱ የአፍሪካ ምክትል ዳይሬክተር ላቲሻ ባደር በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ የደረሰውን ጥቃት አስደንጋጭ መሆኑን ለአሜሪካ ድምጽ ተናግረዋል።
Absolutely alarming. What we found is how Ethiopian forces are once again operating in a
በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል። ካለ ምክንያት የጤና ሰራተኞችን እንዲሁም ታካሚዎችን መግደላቸውን፣ ማሰራቸውንና ማስፈራራታቸውንና ማጥቃታቸውን ደርሰንበታል። በተጨማሪም የጤና አገልግሎቶችን ዝርፊያና ውድመት ሰንደናል። እንዲሁም የጤና ተቋማት ስጋት ላይ እንዲወድቁ መደረጉንና በሰራቸውም ውስጥ ጣልቃ እንደተገባ ደርሰንበታል። ይህ ሁሉ የሚሆነው ባንድ ቦታ ብቻ ሳይሆን በመላው የአማራ ክልል ባሉ ዞኖች ውስጥ በሚገኙ በ13 ከተሞች ነው። ሪፖርቱ ከባድ ወንጀል መፈጸሙን ብቻ ሳይሆን በግጭት ውስጥ ባለው ክልል በሚኖሩና የሚገባቸውን ትኩረት ባላገኙ ሲቪሎች ላይ ለረጅም ጊዜ የሚቆይ ተጽዕኖ እንደሚኖር ያመለከተ ነው።
ግጭቱ ከጀመረበት ካለፈው አመት ነሐሴ 15 እስከ ዘንድሮ ግንቦት 2016 ዓ.ም ድረስ የሰብአዊ መብቶች ቡድኑ 58 የሚደርሱ የጥቃቱን ሰለባዎች ምስክሮች የህክምና ባለሙያዎች እንዲሁም የርዳታ ሰራተኞችን በርቀት ማናገሩን በሪፖርት ላይ ገልጿል። በህዳር ወር በደላንታ ወረዳ በወገል ጤና ከተማ ምልክቱ በግልጽ በሚታይ አንድ አምቡላንስ ላይ ተፈጽሟል የተባለውን የድሮን ጥቃት ተከትሎ 4 ሲቪሎች ሲሞቱ አንድ ሰው ደግሞ ክፉኛ ተጎድቷል። እጅግ አስፈላጊ የሆኑ የህክምና አቅርቦቶችም ወድመዋል ብሏል። የወገል ጤና አጠቃላይ ሆስፒታል ሰራተኞች ተጨማሪ ጥቃት ይፈጸማል በሚል ፍራቻ ውስጥ እንደነበሩና ጥቂት በቀራቸው በጀት የገዙት መድኃኒት በሙሉ በአምቡላንስ ውስጥ እንዳለ አብሮ መቃጠሉን አንድ ሐኪም መናገራቸውን ሪፖርቱ አስፍሯል። የመብቶች ድርጅቱ በመንግስት እንደተፈጸመ ግልጽ ነው ያለውን በአምቡላንስ ላይ የደረሰውን ጥቃት የሚያሳዩ ፎቶዎችንና ቪዲዮዎችን መመልከቱንና ትክክለኛነቱን ማረጋገጡን አስታውቋል። የኢትዮጵያ ኃይሎች የሆስፒታሎችን ስራ ለአደጋ ማጋለጣቸውንና ማስተጓጎላቸውን የህክምና ባለሙያዎች የፋኖ ታጣቂ ቡድን ተዋጊዎች እንደሆኑ የሚጠረጠሩትን ጨምሮ ለተጎዱና ለታመሙ ሰዎች የህክምና እርዳታ በማድረጋቸው ምክንያት በወታደሮች ጥቃት እንደደረሰባቸው ሪፖርቱ አመልክቷል። ወታደሮቹ በተጨማሪም አምቡላንሶችንና ሌሎችንም የህክምና መጓጓዣዎችን አጥቅተዋል። በሰብአዊ እርዳታ ላይ ጣልቃ ገብተዋል። የአማራ ህዝብን የጤና አገልግሎት የማግኘት መብት ነፍገዋል ሲል ሂማን ራይትስ ዎች በሪፖርቱ አስፍሯል። ባለፈው ጥር ወር ወታደሮች አንድ የህክምና ባለሙያን ለበርካታ ቀናት አግተው እንደነበርና ሐኪሙም የመረመረኝ ኮሎኔል አንተ የፋኖ ዶክተር ነህ ብሎ ጠርቶኛል ሲል ማስታወቁን እንዲሁም ለምን ፋኖን ታክማለ? ፋኖዎች ሰዎች አይደሉም ጭራቆች ናቸው ሲልም ኮሎኔሉ ለሐኪሙ ጨምሮ እንደተናገረው በሪፖርቱ ላይ ተመልክቷል። የፌደራል ኃይሎች ታካሚዎች ወደ ህክምና መስጫ ቦታዎች መድረስ እንዳይችሉ ማድረጋቸውን፣ ታካሚዎችም ፋኖዎች ሊሆኑ ይችላሉ በሚል ጥርጣሬ ብቻ እንደያዙ ይህም የህክምና እርዳታ በሚሹት ዘንድ ፍርሃትን እንዳሰፈነ ሪፖርቱ ጠቁሟል። ዓለም አቀፍ የሰብአዊነት ህግ ወይም የጦርነት ህግ በሚል የሚታወቀው ህግ በሲቪሎችና የሲቪል በሆኑ ነገሮች ላይ ጥቃትን እንደሚከለክል ያስታወሰው የመብቶች ተሟጋች ቡድኑ ሪፖርት የህክምና ተቋማት፣ የህክምና ባለሙያዎች፣ ታካሚዎችና አምቡላንሶች ልዩ ጥበቃ እንዲደረግላቸው እንደሚደነግግ አስገንዝበዋል። የኦክሲጅን፣ የመድኃኒትና የኤሌክትሪክ አለመኖር አስቸጋሪ ሁኔታ እንደፈጠረባቸው ሐኪሞች መናገራቸውን፣ የደም ባንኩ ደምን መሰብሰብ ማቆሙን፣ ለወሊድ የመጣችን ነፍሰ ጡር አገልግሎት ለመስጠት ለጄኔሬተር የሚሆን 20 ሊትር ነዳጅ ይዛ እንድትመጣ ለመጠየቅ ሐኪሞች መገደዳቸውን ሪፖርቱ አካቷል። በህክምና መሳሪያዎች አቅርቦት ያጋጠመውን ክፍተት ለመሙላት የሚሰሩ የሰብአዊ እርዳታ ድርጅቶች በቀጠለው ግጭት ሳቢያ ካለፈው ነሐሴ 2015 ዓ.ም ጀምሮ ስራቸውን ለማከናወን ችግር እንደገጠማቸውም በሪፖርቱ ተመልክቷል። በአማራ ክልል በትጥቅ የተደገፈው ግጭት ከጀመረ ወዲህ 9 የእርዳታ ሰራተኞች መገደላቸውን፣ ከነዚህም ውስጥ 4ቱ ካለፈው ጥር ወዲህ እንደተገደሉ በሪፖርቱ ላይ ተገልጿል። የእርዳታ ሰራተኞች ገጥሟቸዋል ያሏቸውን ችግሮች አስመልክቶ ላቲሻ ባደር የሚያክሉት አለ።
Absolutely. I mean, there are several levels to how the conflict and the deliberate actions of the government are contributing to a devastation.
እርግጥ ነው ግጭቱና መንግስት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል። በሁለቱም የግጭት ተሳታፊዎች በጤና ተቋማትና ሰራተኞች ላይ ሆን ተብሎ በሚፈጸመው ጥቃት የመንገድና የኬላዎች መዘጋት ምክንያት ታካሚዎች መንቀሳቀስ እንዳይችሉ ከመድረጉ በተጨማሪ የእርዳታ ሰራተኞች እርዳታ ወደሚሹት ሲቪሎች እንዳይንቀሳቀሱም አድርጓል። የእርዳታ ሰራተኞች የተገደሉበት ሁኔታም አለ። ባለፈው አመት እንደ አውሮፓውያን አቆጣጠር በ2023 በአማራ ክልል በግጭቱ ተሳታፊ በሆኑት ወገኖች የእርዳታ ሰራተኞች ታግተዋል፣ ጥቃትም ደርሶባቸዋል። ካለፈው ጥር ወር ወዲህ ቢያንስ 4 የእርዳታ ሰራተኞች ተገድለዋል። እናም የምናወራው ሆን ተብሎ የሚወሰደው እርምጃ አውዳሚ የሆነ የሰብአዊ ቀውስ ማስከተሉን ነው።
በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ያለው ግጭት በጤና አገልግሎት ዘርፍ ላይ ሰፊ ውድመት ማስከተሉን የክልላዊ መንግስቱ የጤና ባለስልጣናት ባለፈው መጋቢት አስታውቀው እንደነበር ሪፖርቱ አስታውሷል። ባለስልጣናቱ አክራሪ ኃይሎች ሲሉ በገለጹአቸው ኃይሎች 967 አገልግሎት ሰጪ ተቋማት መውደማቸውን እንዲሁም 124 አምቡላንሶችን መውሰዳቸውን እንዳስታወቁም ሪፖርቱ ጨምሮ አስፍሯል። በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ምክር ቤት ቢሮ ሰኔ 7 ቀን 2016 ዓ.ም ምረት ባወጣው ሪፖርት የኢትዮጵያ ፌዴራል ኃይሎችና የፋኖ ታጣቂ ቡድኖች በርካታ ዓለም አቀፍ የሰብአዊ ሕግጋትን እንደጣሱና በዚህም ከ2000 በላይ የክልሉ ያልታጠቁ ነዋሪዎች ሰለባ መሆናቸውን ማመልከቱን የሂዩማን ራይትስ ዋች ሪፖርት ጠቅሷል። የኢትዮጵያ ዓለም አቀፍ አጋሮች በተለይም የአፍሪካ ህብረትና የአውሮፓ ህብረት በበርካታ መድረኮች በኢትዮጵያ ያለው የሰብአዊ መብቶች አያያዝ ጥልቀት ያለው ዓለም አቀፋዊ ምርመራ እንዲደረግበት ሪፖርቱ አሳስቧል። በዚህ ጉዳይ ላይ ላቲሻ ባደር ሲናገሩ
በአማራ ክልል በጤና ተቋማትና በሲቪሎች ላይ የደረሱትን ጥቃቶች ማውገዛቸው እጅግ አስፈላጊ ነው። ጥቃቶቹ ከዚህ በፊትም እንደ አውሮፓውያን አቆጣጠር በ2019ና በ2020 በኦሮሚያና በትግራይ የተፈጸሙትና እኛም የሰነድናቸው ጥቃቶች አካል መሆናቸውን አጽንኦት መስጠት ያስፈልጋል። የመንግስት ኃይሎች ሆን ብለው የጤና አገልግሎቶችን ማጥቃታቸው ህገወጥና ወንጀል እንደሆነ የኢትዮጵያ አጋሮች ማሳወቅ አለባቸው። በአማራ ክልል በጤና ተቋማት ላይ የደረሱትን ጥቃቶች በተመለከተ በግልጽ ሲወገዝ ማየት እንሻለን። በኢትዮጵያ በተለይም በአማራ ክልል ያለው ሁኔታ ዓለም አቀፋዊ ምርመራ ይፈልጋል። የእርዳታ ድርጅቶች የጤና ስርዓቱን እንዲያንሰራራ ድጋፍ መጀመራቸውን እናውቃለን። ነገር ግን እንዲህ አይነቱ ድጋፍ በገለልተኛና ዓለም አቀፍ አካላት ቁጥጥር የሚደረግበት መሆን አለበት።
Human Rights Watch የምርመራውን ውጤት አስመልክቶ ለኢትዮጵያ መንግስት ባለስልጣናት በጽሑፍ ማስተላለፉን ነገር ግን ከኢትዮጵያ መንግስት ምላሽ እንዳላገኘ አስታውቋል።
ኢትዮጵያን በተመለከተ ሁሌም እንደምናደርገው የምርመራችንን ግኝቶች እንዲሁም በርካታ ጥያቄዎችን ለመንግስት ልከናል። እስካሁን መልስ አላገኘንም።
የአሜሪካ ድምጽ የኢትዮጵያ መንግስት ባለስልጣናት በሂዩማን ራይትስ ዋች ሪፖርት ላይ ያላቸውን ምላሽና አስተያየት ለማስተናገድ ያደረገው ጥረት አልተሳካም። ለመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ፣ ለውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነብዩ ተድላ እንዲሁም ለአማራ ክልል ኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስልክ በመደወልና በጽሑፍ መልእክት አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። ወደፊት ምላሻቸውን ካገኘን ይዘን እንቀርባለን። ለአሜሪካ ድምጽ እንግዶ ወልዴ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትስአፕ በስልክ መስመራችን +1 202 255 3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡ ሊደርሰናል። horn@unis.com የኢሜል አድራሻችን ነው። ቀጥለን ደግሞ የኢትዮጵያን ዲጂታል ኢኮኖሚ ወደሚዳስሰው ሁለተኛው ዝግጅታችን እንለፍ። የኢትዮጵያ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በአስሮራቱ 6.7 ትሪሊዮን ብር በዲጂታል መልክ መተላለፉን ሰሞኑን በሰጡት ማብራሪያ አስታውቋል። በተለያዩ ዲጂታል መተግበሪያዎች ወደ 5.6 ቢሊዮን ብር ጥቃቅን ብድር መስጠቱንና 5.7 ቢሊዮን ብር በቁጠባ መልክ መግባቱንም ገልጸዋል። ሚኒስትሯ ይህን የተናገሩት የ100 ቀናት የሥራ አፈጻጸም ግምገማ ሪፖርት የ2016 10 ወራት የማክሮ ኢኮኖሚና የዘርፎች ዋና ዋና አፈጻጸም ሪፖርት ባቀረቡበት ወቅት ነው። የአሜሪካ ድምጽ ያነጋገራቸው የዲጂታል ቴክኖሎጂ ተጠቃሚዎችና ባለሙያዎች የዲጂታል ፋይናንስና ግብይት መስፋፋቱን ተናግረዋል። የዓለም ባንክን ጨምሮ በዘርፉ ያሉ ዓለም አቀፍ ዲጂታል መረጃ ሰጪ ተቋማት በኢትዮጵያ እየተመዘገበ ያለው ፈጣን ለውጥ ቢያደንቁም የዲጂታል አካውንት ካላቸው ውስጥ ክፍያ የሚጠቀሙት የአዳጊ አገሮች ኢኮኖሚ ካለበት የ57% አማካይ ሕዝብታች 42% መሆናቸውን አመልክተዋል። የዘምዘም ባንክ የሰርቪስና ትራንስፎርሜሽን ዳይሬክተር አቶ ነጂብ አልዩ አህመድ፣ የወርካስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪያ አሊ፣ የዲጂታል ፋይናንሻል ቴክኖሎጂ ፌንቴክ ተቋም ድርጅት አሰልጣኝና አማካሪ አቶ በረከት ቦጋለ፣ እንዲሁም የመተግበሪያዎቹ ተጠቃሚ የአዲስ አበባ ነዋሪ አቶ ሙባረክ አበበን አነጋግሮ ደረጀ ደስታ ተከታዩን አዘጋጅቷል።
አብዛኛውን የህይወታቸውን እንቅስቃሴ ከዲጂታል ቴክኖሎጂ ጋር እንዳቆናኙ ከሚናገሩት ኢትዮጵያውያን መካከል የዲጂታል ቴክኖሎጂ ህይወቴ ነው የሚሉት የአዲስ አበባው ነዋሪ አቶ ዘካሪያ አሊ አንዱ ናቸው።
ዲጂታል ቴክኖሎጂ አለማጋነን ባጭሩ ያው ህይወቴ ነው ብዬ ነው ማስበው። ስራዬን የምሰራው በዛ ነው። በኢሜይል ነው፣ በዋትሳፕ ነው፣ አንዳንዴም እነዚህ አዳዲስ የመጡ በቴሌግራም በእነሱ ነው ክፍያዬን የምከፍለው። አሁን እኔ ምንም አይነት የኤቲኤም ካርድ አልጠቀምም። እዚህ አዲስ አበባ ስከፍል አልፎ አልፎ ካሽ ከፍላለሁ። አብዛኛውን በትራንስፈር ነው ያው ዲጂታል ትራንስፈር የምጠቀመው። ትራንስፖርቴን የማዘው በዚሁ በዲጂታል አፕሊኬሽን ነው። እነ ራይድ ፈረስ ይባሉ አሉ። የምከፍላቸውም ወይ በሲቪ ትራንስፈር ነው ወይ በቴሌብር ትራንስፈር ነው። ስለዚህ በአጭሩ በቃ እያንዳንዱ ዕለት ተዕለት እንቅስቃሴ ላይ ዲጂታል ቴክኖሎጂ ባይኖር አሁን ስልኬ ቢጠፋ እንዴት እንደምታሰር መገመት ይቻላል።
የዲጂታል ቴክኖሎጂውን በተለያዩ መተግበሪያዎች ለተለያዩ አገልግሎት እንደሚጠቀሙ የሚናገሩት ሌላው የአዲስ አበባ ነዋሪ አቶ ሙባረክ አበበ ለምን እንደሚጠቀሙበት ይዘረዝራሉ።
የዲጂታል ቴክኖሎጂው በተለያዩ ፕላትፎርሞች እና በተለያዩ ዲቫይሶች ነው የምጠቀመው። በላፕቶፕም በሞባይልም እጠቀማቸዋለሁ። ለምሳሌ በባንኪንግ ሲስተም ላይ ዲጂታል ባንኪንግ ሲስተም ላይ ሞር እነዚህ ከምንይዛቸው የጥሬ ገንዘብ ጋር ተያይዞ ለመቀነስ ሙሉ በሙሉ በሚባል ደረጃ ኪሴን ባዶ አድርጌ በስልኬ ነው የምጠቀመው። እነዚህም በርካታ የሆነ ጥቅሞችን ሰጥቶኛል። ላብነት ኮስት ሚኒማይዝ ከማድረግ አንጻር ከማውጣቸውን ገንዘቦች ከመቀነስ አንጻር ትልቅ ሚና ይጫወታል። ገንዘብ ኪስ ውስጥ ያለ ገንዘብ እንዳይበላሽ የራሱን የሆነ እንትን ስለሚጫወት በዛ እንትን እጠቀማለሁ። ሌላኛው በኢኮመርስም እነዚህ ኦንላይን ግብይቶችንም ሞር በዛ እጠቀማለሁ። ጊዜን ከመቆጠብ አንጻር ስራዬን ከማቀላጠፍ አንጻርም በዲጂታል በምጠቀመው በዚህ በትንሽ ዲቫይስ ይህን ሁሉ ነገር እየተጠቀምኩ ጊዜንም ገንዘቤንም ሚኒማይዝ ማድረግ ችያለሁ። እኔ አሁን ባለኝ ሂደት ማለት ነው።
የዲጂታል ፋይናንስ ቴክኖሎጂ ተጠቃሚዎች ብቻ ሳይሆን አንዳንድ አገልግሎት ሰጪ ድርጅቶችም አገልግሎታቸውን ወደ ዲጂታል ቴክኖሎጂ እየለወጡ መሆኑን ይናገራሉ። የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዳይሬክተር አቶ ነጂብ አልዬ አህመድ በተለይ በባንክ አሰራር የጥሬ ገንዘብ መቀባበል እየተውን መተናል ይላሉ።
አሁን ወደን ሳይሆን ወደዛ እየሄድን ነው። ሁሉም ባንኮች ነዳጅ ለመክፈል ካሽ ትተናል። መንግስትም አይቀበልም። ለዚህ ካሽ ይዛውን ነዳጅ ማደያ ከቆም ይስቅብሃል። ሰው ወይ በቴሌ ብር ክፈል ይላል፣ ወይ በሲዲ ብር ክፈል ይላል፣ ወይ በሆነ ዲጂታል ፕላትፎርም ነው እንጂ መቀበል ትቷል። ሱፐርማርኬት ስትገባ ወይ በኤቲኤም ካርድ በካርድ ባንኪንግ ወይ በፖስት ወይ በኪዩአር ኮድ ወይ በሞባይል ባንኪንግ ነው የምትከፍለው። ስለዚህ ባንኪንግ የሚባለው ኮንሴፕት ራሱ ድሮ ከሚታወቀው የባንክ አሰራር የባንክ ደብተር ይዞ መሄድ ቀርቷል። የባንክ ቼክ ራሱ ቼክ የሚባለውን ይዞ መንቀሳቀስ እየቀረን ያለው ወረቀትን የሚነካካ ነገር ባንኮች እየተውን ያለ። ይህ ደግሞ ከግሎባላይዜሽንም ከሲቪላይዜሽንም ጋር የሚገናኝ ሆኖ እየመጣ ሁሉም የባንክ ቴክኖሎጂዎችም እንደዛው እየተበራከቱ ነው ያሉት። ካሽ ሪሲቪንግ ማሽን እየመጣ ነው። ሰው ዝም ብሎ ባንኩን እዚህ ኢንተርኔት ላይ ቁጭ ብሎ የገባ የወጣ ገንዘቡን ሞባይሉ ላይ ማየት ከቻለ ባንክ መሄድ እየቀረ ነው ያለ። እንደ ድሮ ባንክ የምትሄድበት ነገር የለም። ታውቅም፣ እኔ ራሴ አሁን ካሽ ያዝኩበት ዘመን በጣም አላስታውስ። ቤት ስገባ ሁሌ ካሽ ይዤ ስለማይገባ ትንንሽ የቤት ወጪ ራሱ ሞባይል ባንኪንግ ነው የምጠቀመው። ክፍያ፣ ገንዘብ ማስተላለፍ ተው። ድሮ ቀረ ባንክ ሄዶ ወረቀት ሞልቶ መላክ። አሁን በገንዘብ በሞባይል በዲጂታል ውስጥ የሚሽከረከረው ገንዘብ ኖርማሊ በባንክ ውስጥ ከሚሽከረከረው እየበለጠ ነው ያለው። ኢኮኖሚው በዛ እየተቃኘ ነው ያለው።
የአካውንቲንግ እና ፋይናንስ ባለሙያና ዲጂታል ፋይናንሻል ቴክኖሎጂ ወይም ፊንቴክ ተቋም አማካሪ ድርጅት አሰልጣኝና አማካሪ እንደሆኑ የነገሩን አቶ በረከት ቦጋለ ሀገሪቱ እንደ መርህ የዲጂታል ኢትዮጵያን ስትራቴጂን ከማስፈጸም አንጻር ጥሩ እየሰራች ነው ይላሉ።
የዲጂታል ግብይቱ ጥሩ ነው። ሀገሪቷም እንደ መርህ የዲጂታል ኢትዮጵያን ስትራቴጂ ከማስፈጸም አንጻር ከማስከተል አንጻር ጥሩ እየሰራች ነው ያለችው። ሀገሪቷ በኢኮሜርስ ፕላትፎርም ላይ የተሰማሩ ጥሩ የሆኑ ፕላትፎርሞች አሉ። ሌላው በዲጂታል ፋይናንሻል ሰርቪስ ፕሮቫይደሮችም በመንግስት ባለቤትነት ስር ያሉ በግል ሌላው ደግሞ ከውጭ መጥተው አገልግሎት እየሰጡ ያሉ እነ ሳፋሪኮም አይነትና ኤምፔሳ አሉ እና ጥሩ ነው። በአሁኑ ሰዓት ቀደም ከሁለት ዓመት በፊት ሶስት ዓመት በፊት ቀድሞ ከነበረው አሁን ጥሩ ደረጃ ላይ ያለው።
በምን መንገዶች ነው አገልግሎት የሚሰጡት?
የዲጂታል ይሄ ግብይት ፕላትፎርሞቹ እነዚህ ኢኮሜርስ ኦንላይን ማርኬት ፕሌሶች ያው ኦንላይን የመገበያያ ፕላትፎርሞች ናቸው። ሻጭ አምራቾች ወይም ሻጮች እቃዎቻቸውን የሚሰጡትን አገልግሎት በፌስቡክ ወይም በራሳቸው በሞባይል አፕሊኬሽን ኦንላይን ያስተዋውቃሉ። ገዢዎች ደግሞ ኦንላይን ፍላጎታቸውን መሰረት አድርገው ኦንላይን ያዛሉ። ከዴሊቨሪ አገልግሎት ጭምር ቤታቸው ድረስ አገልግሎትም እቃዎች የሚያገኙበት ነገር ነው ያለው። ሌላው ፋይናንሻል ቴክኖሎጂን በተመለከተ ዲጂታል ፋይናንስ ሰርቪስ ፕሮቫይደሮች አሉ። ሁለት አይነት ሰርቪስ የሚሰጡ አሉ። ፒአይአይ የሚባሉ ፔመንት ኢንስትሩመንት ኢንሹረሮች አሉ። ፔመንት ሰርቪስ ፕሮቫይደሮች አሉ። አሁን ፔመንት ኢንስትሩመንት ኢንሹረሮች አንና ካቻ የሚባል አለ። ካቻ በግለሰብ የፕራይቬት ኦንድ ነው። ፕራይቬት ኦንድ ሆኖ የሳፋሪኮምን ሲም ካርድን የኢትዮ ቴሌኮምን ሲም ካርድን የሚቀበል ነው። ይሄ ፕራይቬት ሞባይል መኒ ይባላል። ፔመንት ኢንስትሩመንት ኢንሹረር ነው። ሌላው ከውጭ ሀገር የመጣ ኤምፔሳ የሚባል አለ። ሳፋሪኮም ስር ያለ ለብቻውን አገልግሎት የሚሰጥ ነው። ኤምፔሳ ሞባይል መኒ ነው። ሌላው አሁን በገበያውንም እየመራ ያለ በመንግስት ባለቤትነት ስር ያለ ቴሌብር አለ። ቴሌብር ያው ፔመንት ኢንስትሩመንት ኢንሹረር ነው። ሞባይል መኒ ነው። ይሄ በአንድ ካተጎሪ ያለ ነው። ሌላው ደግሞ ፔመንት ሰርቪስ ፕሮቫይደርስ ተብለው እንደ ፔመንት ጌትዌዎች፣ ሌሎች ባንክ ላይ የባንክ የሞባይል መኒ አገልግሎት የሚሰጡ አሁን ብንጠራቸው እና አሪስፔይ ቻፓ፣ ሌሎች የፔመንት ሰርቪስ ፕሮቫይደሮች አሉ እና እነዚህን አገልግሎት የሚሰጡ ተቋማት ከብሔራዊ ባንክ ፍቃድ አግኝተው በአሁኑ ሰዓት ጥሩ ሁኔታ ሰርቪስ እየሰጡ ነው ያሉት። ጥሩ ሚናም እየተጫወቱ ነው ያሉት።
አቶ ነጂብ ዲጂታል ቴክኖሎጂው በፋይናንስ በተለይም በባንኮች ውስጥም ሆነ በሌላው ዘርፍ ሁሉ የሚሰጠውን አገልግሎት በሚገባ ለመገንዘብ ዲጂታል ቴክኖሎጂ ስንል ራሱ ምን ማለታችን ነው የሚለውን ከቃሉ አንስቶ መረዳት ግልጽ ግንዛቤን ይሰጣል ይላሉ።
ዲጂታል የሚባለው ኮንሴፕት ራሱ ምንድን ነው? በባንክ ውስጥስ ምን አሉታዊ ተጽዕኖ አለው? ባንኮችን ምን ይጠቅመዋል? እና ባንክና ሌሎች የኢኮኖሚ ክፍሎችን እንዴት ያገናኛል የሚለውን ብናይ ከዛ ብንጀምር ደስ ይለኛል። ያው ዲጂታል ትራንስፎርሜሽን የሚባሉ ሶስት ቁልፍ ነገሮች አሉ በዲጂታል ዓለም። ዲጂታይዜሽን የሚባለው አማርኛ ቃል አናሎግ ዳታ ወይም ዝም ብሎ ተለመደ መንገድ የሚቀመጥን መረጃ ወደ ኮምፒውተር ማስገባት ዲጂታይዜሽን ይባላል። ወደ ኮምፒውተር ስቶር የሚደረግ ወደ ኮምፒውተር ውስጥ ገብቶ ማስቀመጥ ማለት ነው። ዳታን ወደ ኮምፒውተር ማስቀመጥ፣ መረጃን ወደ ኮምፒውተር አስገብቶ ማስቀመጥ ዲጂታይዜሽን እንለዋለን። ይሄ መጀመሪያ ስቴፕ ነው። ከዛ ዲጂታላይዜሽን ይመጣል። ዲጂታላይዜሽን ማለት ደግሞ የዲጂታል ቴክኖሎጂን ተጠቅሞ እነዛን ዳታ ማኒፑሌት ማድረግ፣ መሸጥ፣ መለወጥ፣ ማከፋፈል፣ ማርኬት ማድረግ ማለት ነው። እንደ ሀገርም ኢትዮጵያ በሆም ግሮውን ኢኮኖሚ የያዘችው አንዱ ይሄ ነው፣ ዲጂታላይዜሽን የሚባለው ነገር። ስለዚህ ትልቁ የኢኮኖሚ የሀገራችን ኢኮኖሚ መርህ ሆኖ እየተከተልን ያለ ነው። የመንግስት መስሪያ ቤቶች ቴሌን ጨምሮ የኢትዮጵያን የዲጂታል ጉዞ ለማድረግ ሰፊ ርብርብ እየተደረገ ይገኛል። የቱሪዝም ሴክተር፣ የግብርና ሴክተር እና የሰርቪስ ሴክተር ዲጂታላይዜሽን ዋና የመንግስት የትኩረት አቅጣጫ ነው። እዚህ ውስጥ ባንኮችም አሉ። ዲጂታላይዜሽን የዲጂታል ትራንስፎርሜሽን ስትራቴጂ እና የዲጂታል ቴክኖሎጂ እንትን ነው ማለት ነው። ኮምባይንድ ኢፈርት ነው። ዲጂታል ቴክኖሎጂ፣ ዲጂታል ቢዝነስ ሞዴል እና ዲጂታል ስትራቴጂ አዋህዶ መስራት ማለት ነው ዲጂታል ማለት። ሌላው ዲጂታል ትራንስፎርሜሽን የሚባለው የዲጂታላዊ ቲንኪንግ ወይም አስተሳሰብን መፍጠር ማለት ነው። እነዚህ ቤዚክ ነገሮች ስለሆኑ መሰረታዊ ነገሮች ናቸው እና ማንም እነዚህን ነገሮች በፕራይመሪ ደረጃ በመጀመሪያ ደረጃ ማወቅ አለበት ማለት ነው ስለ ዲጂታል ስናወራ። ኦኬ፣ ይህን ካልኩ በኋላ ዲጂታል ባንክን እንዴት ኢንፍሉዌንስ አረገ ምን ተጠቀማችሁ የሚለውን ነገር ለማውራት ባንኮች ድሮ ብራንች እየከፈቱ ሰራተኛ ቀጥረው በባንክ ብቻ በወረቀት ብቻ የሚሰሩትን ስራ አሁን ወደ ኮምፒውተር ሲስተም እየቀየሩ ወደ ሞባይል ባንኪንግ እየቀየሩ ወደ ተለያዩ አፕሊኬሽን እና ሶፍትዌሮች እየቀየሩ ከሞባይል ከኮምፒውተር እየነዳህም ከሰዓት መረጃችን ላይ ከምናስረው የሞባይል ጋር የሚገናኙ ሰዓቶች ላይ ጭምር ሆነ የሞባይል ባንኪንግ የባንኪንግ አገልግሎት ማግኘት ይችላል። ይሄ ዲጂታል ባንኪንግ ያመጣው ትርፋት ነው ማለት ነው።
ዲጂታል ቴክኖሎጂ በህዝቡ ዘንድ ያለው ተቀባይነት እየተሻለ የመጣ ቢሆንም ቀደም ሲል እጅግ በጣም አስቸጋሪ እንደነበር አቶ በረከት ይናገራሉ።
ያው ህዝቡ አሁን ምንድነው በፊት በጣም ከአንድ አመት በፊት ነው ከሆኑ ወራቶችን በፊት በጣም አስቸጋሪ ነበር። ያው ህዝቡም ትንሽ ዲጂታል ፎቢያ የሚባልም አለ የቴክኖሎጂ ፎቢያ አለ በኢትዮጵያ ህዝብ አብዛኛው ነው አፍሪካ ሀገር ላይ ኢትዮጵያ ላይ እንደውም የባሰ ነበረ። ቅርብ ያሉ እዚሁ ራሱ ሶማሌና ኬንያ ብትል ሶማሌ ክልል ብትሄድ የኛ ስናነጋ ስለ ማለት እዛ በጣም ነው የሚጠቀሙት። እዚህ ኢትዮጵያ ላይ አዲስ አበባ ሌሎች ክፍለ ሀገር ላይ የዲጂታል አጠቃቀም ስርዓት በጣም ያነሰ ነበረ። አሁን ግን መንግስትም አሁን የመብራት ክፍያ የነዳጅ ክፍያ እነዚህን በተመለከተ እንደ ግዴታ የትራፊክ ቅጣት ክፍያ እነዚህ ነገሮች ከመምጣታቸው አንጻር ህዝቡም ግዴታ አድርጎ ዩኤስኤስዲዎችን ሌላው ደግሞ የሞባይል መኒዎችን ዲጂታል ፕላትፎርሞችን የመጠቀም እንትን አለ ጥሩ ነው። አሁን ንግድ ባንክ ላይ እንደ ግዴታም ሳይሆን ሰው ወደ ሞባይል ባንኪንጉ እንዲመጣ ለማድረግ የኮንቬንሽናል የሆነውን ሲስተም ሰርቪስ ገንዘብ ይዱ ለማድረግ የሚመጡትን ኤቲኤም እንዲጠቀሙ ሞባይል ባንኪንግ አትጠቀሙም እንዲህ ለሞባይል ባንኪንግ ለምን እንደማትጠቀሙ ከሚል አንጻር ወደዛ እየገፉ ነው ያሉት። ሌሎች ባንኮችም እንደዚህ እያደረጉ ነው ያሉት እና ህዝቡም ግን ጉሊት ደረጃ አሁን አትክልት ስራዎች ብትሄድ አሁን ቴሌብር የለም ታክሲ ውስጥ ራሱ ገንዘብ እጅ ላይም ከሌለ ቴሌብር ካለ ላክልኝ የሚል ነገርም አለ እና ጥሩ ነው። አሁን ይሄ ለምንድን ነው ስፔሻሊ አሁን እዚህ ላይ ቴሌብር ጥሩ ሚና ተጫውቷል። በቃ ቴሌብር መምጣት ሙሉ በሙሉ አገሪቷ ውስጥ ያለውን ብዙ የዲጂታል ባሪየር ዲስረፕት አድርጎታል እና ህዝቡም ጥሩ እየተጠቀመ ነው ያለው። ግን እንደተጠበቀው መሆን ባለበት ደረጃ አይደለም ያለው እና ገና ብዙ ይቀረናል።
ምን ክፍተቶች አሉት? ለምሳሌ ምንድን ነው ብዙ ይቀረናል ሲባል ለምሳሌ ምን ይቀራል?
አሁን ምንድን ነው በአገሪቷ ውስጥ ያለ እንትን አንዳንዴ አገልግሎቱን በምንሰጥበት ሰዓት ትንሽ ያው አገሪቷም ገና ከመሆኑ አንጻር የኢንፍራስትራክቸር ችግርም ስላለ ሙሉ በሙሉ ፈጣን የሆነ ሁል ጊዜ ደግሞ ስቴብል የሆነ የኢንተርኔት ሰርቪስም ላይኖር ይችላል እና ከዛ አንጻር ትንሽ አገልግሎት የመቆራረጥ ሂደት አለ። ሌላው ደግሞ እነዚህ በሜሴጅ የሚገቡ በቴክስት ሜሴጅ የሚገቡ ሌሎች ደግሞ አንዳንድ የሚወሩ ነገሮች ስላሉ ሰው ከመፍት አንጻር ይህን ሲስተም ይህን ሰርቪስ የመጠቀም እንትኑ ትንሽ እንደ ፋክተር የሚታይ ነው።
በኢትዮጵያ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በቅርቡ የ100 ቀናት የስራ አፈጻጸም ግምገማ ሪፖርት የ2016 10 ወራት የማክሮ ኢኮኖሚና የዘርፎች ዋና ዋና አፈጻጸም ሪፖርት ባቀረቡበት ወቅት በ10 ወራት ውስጥ 6.7 ትሪሊየን ብር በዲጂታል መልክ መተላለፉን አስታውቀዋል። በተለያዩ የዲጂታል መተግበሪያዎች ወደ 5.6 ቢሊዮን ብር የጥቃቅን ብድር መሰጠቱና 5.7 ቢሊዮን ብር በቁጠባ መልክ መግባቱን በመግለጽ የዲጂታል ቴክኖሎጂው እየተስፋፋ መምጣቱን ተናግረዋል። ከዓለም ባንክና ከሌሎች ዓለም አቀፍ የዲጂታል ፋይናንስ ተከታታይ ተቋማት የተገኘው መረጃ ለውጡ መኖሩን የሚያሳይ ቢሆንም መሆን ከሚገባው ደረጃ ገና ብዙ እንደሚቀረው አመልክተዋል። አዳጊ ኢኮኖሚ ካላቸው አገሮች የዲጂታል አካውንት ካላቸው ውስጥ የዲጂታል ክፍያን የሚጠቀሙት 57% ሲሆኑ የኢትዮጵያ ገና 42% ላይ መሆኑን አመልክተዋል። በዚህ የዲጂታል ፋይናንስ ቴክኖሎጂ ዙሪያ አሁን ይዟል የተባለውን ፈጣንና ትክክለኛ አቅጣጫ ለማስቀጠልም ሆነ ይገኝበታል የተባለውን ዝቅተኛ ደረጃ ለማሻሻል ሊስተካከል የሚገባቸው ነገሮች ምንድናቸው በሚል ባለሙያዎች የሰጡንን አስተያየት በማካተት በሌላ ዝግጅት እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
እየተከታተላችሁ ያላችሁት የሰኔ 2016 ዓመተ ምህረት የቅዳሜ ምሽት ዝግጅታችን ነው። አሁን ደግሞ አየር ሰዓቱን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመረጣቸው ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልብራችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ሳምንታዊ የሙዚቃ ቃና አሁን ጀምሯል። እስከ ምሽቱ 4 ሰዓት ድረስ የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁን ቆዩ። በዛሬው የሙዚቃ ቃና ዝግጅት አፍሪካን በሙዚቃ እንዞራለን። ዛሬ ምሽት የአፍሪካ ሙዚቃዎችን እናደምጣለን። የምንጀምረውም በካሜሩኑ ተወላጅ ማኑ ዲባንጎ ነው። የተሳካለት ሳክስፎን ተጫዋችና የሙዚቃ ግጥም ጸሐፊ ነበር። እንደ አውሮፓን አቆጣጠር 1972 የተለቀቀው ሶል ማኮሳ እኔ ደንሳለሁ እንደማለት ነው በመላው ዓለም ተወዳጅ ሙዚቃ ነው። ማይክል ጃክሰን እና ሪያናን ጨምሮ ሌሎች አቀንቃኞች ከዚህ ሙዚቃ ላይ ቆንጠር አድርገው ተጫውተውታል።
Yeah.
ሶል ማኮሳ በካሜሩናዊው ማኑ ዲባንጎ ነበር ይህን ጉዳይ ከዚህ በፊትም አንስተነዋል። ቀደም ብዬ ነጠቀስኩት ማይክል ጃክሰን እና ሌሎችም አቀንቃኞች ከማኑ ዲባንጎ ስራ ላይ ወስደው ተጠቅመዋል። ማይክል በትሪለር አልበም ውስጥ ካካተታቸው ዘፈኖች ውስጥ ዋና ቢ ስታሪንግ ሳምቲንግ በተሰኘው ዜማ ውስጥ ማማስቴ ማማሳ ማማኮሳ የሚለውን ከማኑ ዲባንጎ ስራ ላይ ሳያስፈቅድ በመጠቀሙ ለመከሰስ በቅቷል። ሁለቱ ወገኖች ጉዳዩን ከፍርድ ቤት ውጪ መላበጅ ይታዩታል። ከአመታት በኋላም ሪያና ዶንት ስታፕ ዘ ሚዚክ በተሰኘ ዘፈኗ ውስጥ በቅርቡ አድምጠነዋል ከማይክል ወስዳ ተጠቅማለች። ፈቃድ አልተጠየቅኩበትም በማለት ማኑ ዲባንጎ የሪያናን ሙዚቃ አቀናባሪ ፓሪስ ውስጥ የ500,000 የእንግሊዝ ፓውንድ ካሳ በመጠየቅ ከሶ ነበር። ፍርድ ቤቱ ግን ዲባንጎ ስሙ አልበሙ ላይ እንዲሰፍር ቀድሞ ተስማምቷል በሚል ክሱን ውድቅ አድርጎታል። ማኑ ዲባንጎ ከአራት ዓመታት በፊት ከዚህ ዓለም በሞት ተለይቷል። ስራዎቹ ግን ሁሌም ከእኛ ጋር ይኖራሉ። ወደ ደቡብ አፍሪካ ስንዘልቅ ተወዳጅ ሆነችውን ብሬንዳ ፋሲ እናገኛለን። ኖማ ካንጃኒ የሚል ዜማዋ ነው። ሰዎች ምንም ቢሉ እኔ ወድሃለሁ እያለች
we
ኦማ ካንጃኒ ብራንዳ ፋሽን ብረጅከ ወደ ደቡብ አፍሪካ በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃና ነው። እስከ 4 ሰዓት ተብሪያችሁ የሚቆየው እንግዶል ነኝ። ወደ ማሊ ደግሞ አሊ ፋርካ ቱሬን እናገኛለን። የብርሃው የብሉስ ንጉስ ይሉታል። ሳቫን ይሰኛል ሙዚቃው በፈረንሳይ ሳቫና በእንግሊዝ። በሞቃታማ አገራት በተለይም በአፍሪካ የሚገኝ በሳር የተሸፈነ ለጥ ያለ ሜዳ እንደማለት ነው። በፈረንሳይ የሚኖረው ፍልሰተኛ ለጥ ያለው ያገሩ ሳር ሜዳ እንደናፈቀው ይናገራል። የበለጸጉ አገራት ቦምብ ከመሰጡ ይልቅ በረሃማ ለሆነው አገሩ የውሃ ሞተር ቢተክሉለት ይያለ ይቆዝማል። Savannah.
Emma, Lizia. Mais dans d'autres pays, adieu, ça va. J'ai trouvé le métro, n'est pas un petit voodoo. Mais je suis un
des bombes, donnez-nous des motopompes pour qu'on puisse quand même venir à nos besoins naturels pour trouver la vie et le savoir et la sagesse.
አሊ ፋርካ ቱሬ ቪዩ ፋርካ ቱሬ ተባለና ልክ እንደርሱ ሁሉ ስኬታማ የሆነ አቀንቃኝ ልጅ አለው። የሱም ደግሞ በሌላ ጊዜ እናድምጣለን። በሴኔጋል ተወዳጅ የሰርግ ዘፈን ነው። የሙሽራውና የሙሽሪት ሙዚቃዎች ወደ አዳራሽ ይዘልቁ። በዚህ ሙዚቃ እየደነሱ ነው። ሚላ ይሰኛል። ድምጻዊው አክሉ ብሪክ ይባላል። ሴኔጋል ተወዳጅ የሰርግ ዘፈን ነበር በአክሉ ብሬክ። የሙዚቃ ቃና ይከተላል። ኦማራ ሞክታር ወይም ባምቢኖ በመባል የሚታወቅ የኒጀር ሙዚቀኛ ነው። የተዋረግ የጎሳ አባል ሲሆን የሚዘፍነው ደግሞ ተማሸክ ተስፈኝ ቋንቋ ነው። ዘፈኖቹ በአብዛኛው የተዋረግ ጂኦፖለቲካ ጥያቄዎች ላይ ያተኮሩ ናቸው። እንድጋብዛችሁ ግን ስለ ፍቅር የሚዘፍነው ነው። የመለያየት ዘፈን ነው። አሁንም ፍቅርሽን ይሻለው መልሰን አብረን እንያለን። ኦማራ ሚክታር ወይም ባምቢኖ ከኒጀር ነበር። ኦጃሌ ኡስማን እና ሚኒሊክ ውስጥ ናቸው። በአንድነት ሲዘፍኑ ይሰማሉ። ማሉሎ ሳፊትና ኤንታ። ዘፈኑ የዝነኛው ሱዳናዊ ዘፋኝ ኦጃሌ ኡስማን ነው። በ43 ዓመቱ በአንድ የሃይማኖት አክራሪ በምሽት ክበቡ በጩቤ ተወግቶ የተገደለው የኦጃሌ ኡስማን ዘፈኖች በኢትዮጵያም ተወዳጅ ናቸው። በርካታ ኢትዮጵያዊ አቀንቃኞችም ተጫውተውታል። በመሃላችን ያለውን ችግር ለምን አትፈጭም እያለ ነው። የአፍሪካ ሙዚቃዎችን በመጠኑ ያደመጥንበት የዛሬው የሙዚቃ ቃና ዝግጅት በዚህ ተጠናቋል። ሳምንት ቀጠሮ እንያዝ። እንግዲህ ወልዴ ነኝ። ሰላም።
የተከበራችሁ አድማጮች ለምሽት ያስተናዳናችሁ ዝግጅቶች ተጠናቀቁ። ሲዮን ግርማ የፕሮግራሙ ዋና አዘጋጅ ነበረች። እንዲሁም ፕሮግራሞቹን በማስተናዳት አብረን ከተሳተፉ መላ አሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት አስማማው የነኝ። ሰላም ደናደሩም።